አድማጮቻችን ሁለተኛው ክፍል የአንድ ሰዓት ፕሮግራማችን አሁን ይጀምራል። በቅድሚያ የከበደ ጉዞ በሚል ርዕስ በአቶ ከበደ ሚካኤል ስራዎች ላይ ተንተርሰው የቀረበውን ሀተታ አሰምተን በማስከተልም ዮሐንስ አድማሱ ለቀኝ ጌታ ዮፍታሄ ንጉሴ የቀረበውን ጽሑፍ አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። የከበደ ጉዞ ህይወት ጉዞ ነው። ረጅም ጠመዝማዛ ባለውጣ ውረድ ትግልም ህይወትን ገላጭ ነውና አድካሚ ጉዞን ያዘለ ነው። አለመታደል ሆኖ ዛሬ ትግልን ሳይኖሩ ማለትም ጉዞን ሳይጀምሩ ጉዞን የሚተቹ በልተዋል። ታገሉ ታከቱ አለን ይላሉ፣ ግን የደረሱ መቼስ አሸነፉ ይላሉ። የፍልስጤሙ ዝነኛ ገጣሚ ዳርዊሽ በመታገል ሞትንና መርሳትን አቸነፈ። በመኖራችን ትግል በመቀጠላችን ደግሞ በጠላት ላይ የነገን ድል አበሰርን ነበር መልሱ። ትግል ህልውና ነው፣ ሰውን ሰው የሚያደርገው። ጸንተው የታገሉ ቢሰውም ሕያው ናቸው። በትግል መሞት ሕይወት፣ ዳግም ትንሣኤ ልደት የሚባለው ለዚህ ነው። ረጅምና ከባድ ጉዞ ሕይወትን ገላጭ። ከባድ ጉዞ ባንድ በኩል፣ በሌላ ደግሞ አቶ ከበደ ሚካኤልን ለመዘከርና የተጓዙበትን ውጣ ውረድና ብርሃነ ህሊናቸውንም ለማስታወስ ነው። እሳቸውም ቢሆኑ በአንድ የታሪክ አጋጣሚ መንገድ ስተው እንደነበር ሳንረሳ።
ጋሬጣና ሽሟጣጭ አንድ ነው ባሪያቸው፣ የሚያጥፈውን ሁሉ በመቦጭቃቸው። ጋሬጣስ ቦጭቆም ያስቀራል በጥሶ፣ አሽሟጣጭ ክፉ ነው ይከተላል ነፍሶ።
ለኢትዮጵያና ለህዝቧ ቆርጠው የታገሉትን ነጋ ጠባ በመቦጨት ዘመቻ የተካኑ ብዙ ናቸው። ዛሬም ድርጅቶችን ባሉባልታ እያጠቁና እየተነጣጠቁ አሉ። ህልውናቸው ክህደት ነው። ነፍሳቸው የምትንቀሳቀሰውም ሌሎችን በማጥቃትና ሰማዕትን በማንቋሸሽ ነው። ተቃዋሚ ድርጅቶች መሃል ሰላምና ስምረት እንዳይሰፍ ከወያኔ ቅጥረኞች ባልተናነሰ ይራወጣሉ። ደርግና ወያኔ ለምሳሌ በኢሃፓ ላይ የነዙትንና እየነዙ ያሉትን ሁሉ ነፍስ ዘርተውበት ያናፍሳሉ። በሰበብ አስባቡ ከየድርጅቱ የኮበለሉ ደግሞ የዚህ ዘመቻ ወዶ ገባ ጀሌዎች ሆነዋል። መበጨቁ ቢያከተም ደግ ነበር። በዚህ አሳዛኝ ስምሪት ላይ ላሉት ደግሞ አቶ ከበደ ሚካኤል የሚከተለውን ብለዋል።
ትምህርት ካልጨመረ በተፈጥሮ ዕውቀቱ ሕፃን ልጅ ይሆናል ሰው ከነሽበቱ።
ደግሞ ተመክሮን ዘንግቶ ሕፃን መሆኑና ለጠላት ማመቸቱ ማብቃት ያለበት ነው። ማወቅ መማር የሚገባቸው የወያኔ ሰለባ ሆነው ባሉታዊና አፋሽ ጎዳና ይነጉዳሉ። ይህ ሁኔታ ካልተቀየረ የህዝብ ትግል ድል የነገ ምኞት ሆኖ ይቀርብናል።
ብዙ ሰዎች አሉ ባህሪያቸው የከፋ፣ አዋቂዎች ተብለው ስማቸው የጠፋ። በእውቀት ተመስግነው በጣም የተማሩ፣ ጥበብን እውቀትን የተመራመሩ፣ ግን በህይወታቸው በዓለም ላይ ሲኖሩ ብዙ መጥፎ ስራ በሰው እየሰሩ ተሰድበው ተጠንተው ተንቀው የቀሩ
ዛሬ የህዝብ ጎራን መሰረታዊ ድክመት ስንመረምር አዋቂዎች ተብለው ብዙ መጥፎ ስራ የሚሰሩ መበርከታቸው መሆኑን መካድ አንችልም። ባህሪያቸው መጥፋቱ ብቻ ሳይሆን በጥቅም በመገዛት ቤት አለን ንግድ አለን በሚል አያሌዎች ከአገር ጠላት ጎራ ተሰልፈዋል። ባንዳ ይበረክታል አርበኛ ግን ይሞታል የሚለው ግንዛቤ ከአጼው ጊዜ ጀምሮ ሀቅ ተብሏልና ከመኖር መበርከት ባዮች ሁሉ ጭፍን አድርባይነትን ሲያቅፉ የሚያፍሩ አልሆኑም። ወያኔን ጊዜ እንስጠው እንድታገሰው ያሉ ሁሉ ለአረመኔው አገዛዝ ደጋፊ ሆነውለታል። ወደ ትጥቅ ትግል መሰማራት ኃጢአት ነው ያሉት ሁሉ ወደዱም ጠሉም ወያኔን ረድተውታል። ዛሬ ምንም አዎንታዊ የሁኔታ ለውጥ በሌለበት ከወያኔ ጋር እርቅና ሰላም የሚሰብኩ መቻቻልን የሚመክሩ ወደዱ ጠሉ ሁሉም በተጨባጭ የወያኔ አጋሮች ናቸው። ደሞዋቹ ጸረ ህዝብ ከልብ ያለቀሱ የሚናቁ ናቸው። አወቅ ተመራመር በቃል መጠቅን ባይ አንዳንድ ምሁራን እውቀታቸው ዜሮ እየሆነና መጥፎ ስራ እየሰሩ በህዝብ ተጠልተው ተሰድበውና ተንቀው እየቀሩ ናቸው። የዶክተር ፕሮፌሰር ታፔላ ለጣፊዎች ዝናቡ ሲያባራ ባሩድ ሽታ ሳይደርሳቸው ሰልፋቸው ህዝባዊ አልሆን እያለም ማስቸገሩ የሚደበቅ አይደለም። ይህም ማብቃት ይኖርበታል።
አውቃለሁ ትላለች እውቀቷን በታስና ትልፍልፍ እብድ ነች እመስግን ቁርና የጥፋቷ ብዛት ልክ የለውምና
አላዋቂ ሳሚ ይላል የአገራችን ሰው። ከሁሉም የሚከፋው ደግሞ አለማወቅን ራሱን አለማወቅ ነው። ጥራዝ ነጠቆች ታሪክን ከመማርና ከማወቅ ፈንታ የድርጅቶችንም የትግልንም ሆነ በጣሙን የከፋው ደግሞ የሀገርንም ታሪክ አጣመው ይጽፋሉ። ኢትዮጵያ ህልውና 100 ዓመት አይሞላውም። አማራው ህዝብ ጨቋይ ነው። ኢትዮጵያዊ አይደለንም። ኢትዮጵያ ቀኝ ገዢ ናት። ኢህአፓ አገር አስገነጠለ። ህዝብን ለትግል ተነሳ ብለው አስጨረሱት። ወያኔ አገር ወዳድ ነው ወዘተ የሚሉ አሉ። ማለት ብቻ ሳይሆን አያሌ መጻሕፍትም በወያኔ እርዳታና ድጋፍ ተጽፈው ተሰራጭተዋል። ህዝብን እርስ በርስ የሚያጣሉና በውሸት ታሪክ ላይ የተመሰረቱ መጻሕፍትም በሰፊው ተሽጠዋል። ያበደ ድንቁርና።
ደግና ክፉን እያደባለቀ መንፈሱ ለይቶ ፍርድ ካላወቀ ድካሙ ከሆነ ለጌጡ ለልብሱ ልፋቱ ከሆነ እስኪሞላ ከርሱ ካላቀረበለት ህሊና ወቀሳ በምኑ ይበልጣል የሰው ልጅ ከእንስሳ?
ዛሬ በኢትዮጵያ ህዝብንና ሀገርን የጎዱ ከርስ አደሮች መበርከታቸው ምስጢር አይደለም። ደርግ ደማደር ተብሎ ነበር። ደም ያክለፈለፈው አረመኔ ቡድን ነበርና ፕሮፌሰር አስራት ደግሞ ሆዳም ብለው ለወያኔ ያጎበደደውን ከሰው ነበር። ለትግል ወይም ለተቃዋሚ ድርጅቶች አዋጣ ሲሉት መናጢ ድሃ ነኝ እያለ ለወያኔ ባዛርና ገንዘብ አምጡ በሺና በሚሊዮን ደረጃ ሲከፍል የሚታየውን ነው። ልፋቱ ለግል ጥቅሙና ለከርሱ ብቻ የሆነውን ስንቱ ነው ሮጦ ለወያኔ ግድብ ገንዘቡን የለገሰ? ከዚህ ውስጥስ ስንቱ ነው ለተቃዋሚ ድርጅቶች ይመቸኛል ላለው መርጦ ገንዘብ የሰጠ? ድርጅቶችን ምንም አልሰሩም ብሎ አጥብቆ ተቺው መቼ የሚወቅሰውን ድርጅት በሚገባ ረዳ? ፍጠኑ ሙቱሉን የሚባሉትን ድርጅቶችስ ማን ደጀን ሆናቸው? በግንቦት 20 ድግስ አስረሽ ምጪው የሚለው ራሱን ስደተኛ ባይስ ቁጥሩ ብዙ አይደለም? የብዙዎች እንስሳነት ለከርሳቸው በማደራቸውና የሀገራቸውንና የወገናቸውን የሰቆቃ ጩኸት አልሰማ ከማለታቸው የሚታይ ነው። ሰው ህሊና ከሌለው እንስሳ ነው። ህሊናውን ማጅራት መጥቶ ራሱን ለወያኔ የሚሸጠው እንስሳ መባሉ ትክክል ነው። ቤት ሰርቻለሁ ንግድ ፈቃድ ሰጥተውኛል በህይወትም በሁሉም ስግብግብነት ክርስን ካገርና ከወገን ማስቀደም በሆድና በፍርሃት መሸነፍ ይሁሉ ያሰድባል ያስወቅሳል አገርን በጣም ይጎዳል። ለሆዳም አገሩ ሆዱ የተባለው ሀቅ ነው።
አንዳንድ ሰው አለ መንፈሱ ደካማ ደጋግመው ሲነግሩት ምንም የማይሰማ ዘርዝረው ሲያስረዱት አዳምጦ ጨርሶ ጥያቄ ያመጣል እስስ ተመልሶ የእውቀቱ መደንዘዝ ያሰኘዋል ከቶ ውስጡን የሚሰራጭ በደም ስሩ ሞልቶ ቀዝቃዛ ውሃ ነው ደም መሆኑ ቀርቶ
ስለ ወያኔ ማንነትና ምንነት ከሀያ ዓመታት ያላነሰ ያው በደም የተገበየ ተመክሮ አለን። ወያኔ ስልጣን ከመድረሱ በፊትም ስለ ጸረ ኢትዮጵያነቱ በቂ ቅስቀሳ ተደርጎ ማስጠንቀቂያም ተሰጥቶ ነበር። ሰሚው ብዙ አልነበረም። መርዘኛው ንባብ በኪስ የከተቱና መለስን ከነጨፍሮቹ ልጆቻችን ናቸው ያሉም ነበሩ። ተማሪዎች ተቃውመው ሲገደሉ ወያኔና አጋሮቹ በኢሃፓዎች ላይ ተረማምደው ለስልጣን ሲበቁ እባብን በእንጭጩ ከማለት ፈንታ ለልጆቹ ጊዜ እንስጣቸው ብለው የተሟገቱም ብዙዎች ነበሩ። ከመቅጽበትም የየብሔረሰብ ቡድን አቋቁመው ከወያኔ ጎን ተሰልፈዋል። ይህ ሁሉ ያኔ ነው። ዛሬስ የተለየ ሁኔታ አለ? አንድ እርምጃ ወደፊት ሁለት ወደኋላ ነውን? ነው አይደለም ብሎ ንጥር ባለ ሁኔታ መደምደም ከባድ ነው። የታሪክ ጎማ በአስፋልት ሁሌም አይጓዝምና ውጣ ውረዱ ኮረኮንቹ ብዙ ነው። ወያኔ ጸረ ህዝብና ጸረ ኢትዮጵያ መሆኑ መነገር ብቻ ሳይሆን በገቢርም በንጹሃን ደም ታጅቦ የተረጋገጠ ነው። ይህን ሀቅ መቀበል አቅቷቸው አንጎላቸው ደንዝዞ ዛሬ ነገ ከወያኔ እርቅን ከወያኔ ሰላምን ከወያኔ ለውጥን የሚጠብቁ እውነትም ደማቸው ቀዝቃዛ ውሃ ነው። ሞኝን ሳይወለድ ማስወረድ ወደሚል ጽንፍ ባንሄድም በቁማቸው ሞተዋል ማለትም ይቻላል።
አይገኝም ከቶ ቢፈልጉ ዞሮ መስማት ከማይፈልግ የባሰ ደንቆሮ
ከተመክሮ የማይማር ሲነግሩት የማይሰማ ለአገር የማይበጅ ዜጋ ነው።
እንዳይነጋ እንዳይመሽ ብልሃት ተገኝቶ ጊዜውን መከልከል እንዳይቻል ከቶ እንዲሁም በዓለም ላይ አለ ብዙ ነገር በዚያም በዚህ ቢሉት መሆኑ የማይቀር ምኞት ያረገዘው አይቀርም በከንቱ የሚወለድበት ይደርሳል ሰዓቱ።
ሁሉ ነገር ቀደም ሲል የተወሰነ ነውና የሰው ልጅ ጥረትና እንቅስቃሴ ምንም አንደምታ አይኖረውም ማለት ባይቻልም የሚሆን ነገር መሆኑ ደግሞ ሀቅ ነው። በጋዋ በባዶ ምኞትን መጋለብና ሊሆን የማይችለው ይሆናል ብሎ መገመት መጠበቅ ከባድ ስህተት ነው። መሆኑ የማይቀርንም ክስተት ደግሞ ራስን አሞኝቶ አይሆንም ማለት ሌላ ከባድ ስህተት ነው። ወያኔ መሆኑ እየታወቀ አገርን ሊያጠፋ የመጣ ቡድን መሆኑ ግልጽ ሆኖ እያለ አገርን ለባዕዳን የሚሸጥ ከሃዲ ቡድን መሆኑ በገቢር ተረጋግጦ የቀረበ ሆኖ ጸረ ህዝብ አፋኝ ዘረኛ ቡድን መሆኑ ለዓመታት የታየ ሆኖ ሳለ ወያኔ ሌላ ይሆናል ይሻሻላል ቁንጮው ሞቷልና ይቀየራል ብሎ ማሰቡና ማለሙ ዜጋን የሚያዘናጋ ነው። ወያኔ ተለመነ ወይም እግዚኦ ተባለ ከወያኔነቱ ከቶም አይቀየርም። ያሳደገ ሰይጣን ሳይገል አይተውም እንደተባለው ነው። መለስን ተካ የተባለው ግለሰብ ስልጣን አልባ አሻንጉሊት ነው። ለሱ ጊዜ እንስጠው ያሉና የቋመጡ ሆዳሞች ራሳቸውን አጋልጠዋል ቀለዋል። ስልጣን ዛሬም ቢሆን በዘረኛው ወያኔ እጅ ነው። በረከትና ስብሃት ቢራኮቱም መሰረታቸው ወያኔነት ነው። ወያኔ ከስልጣን እስካልተወገደ ድረስ ወያኔነቱ የማይለወጥና የማይቀር ነው።
ምኞት ያረገዘው አይቀርም በከንቱ የሚወለድበት ይደርሳል ሰዓቱ።
ባለነፍጦች ለስልጣን በቅተው በደም እየታጠቡ ሲያጓሩ ነገር ዓለሙ አበቃ ብሎ መንበርከክ መብትናገርን የሚያሳጣ ይሆናል። ኢትዮጵያ ሀገራችን ለባዕዳን አልገዛ በማለቷ አያሌ ጠላቶችን እስከዛሬ አፍርታለች። በነጻነቷ በምሳሌነቷና በአፍሪካ ባላት ሚናና ሚዛን የሚጠሏት ብዙ ናቸው። ምዕራባውያን በአፍሪካ ተላልቅ አገሮች የሚባሉትን መበታተን የሚፈልጉ ናቸውና ኢትዮጵያ በእይታቸው የገባች ናት። መበታተኗን ይፈልጋሉ፣ መዳከሟን ይፈልጋሉ። የኤርትራን መገንጠል እንደደገፉ ሁሉ ሌሎችን በግንጠላ ጎዳና ቢሄዱ ቅር የሚላቸው አይደለም። የአፍሪካ ትልልቅ አገሮችን ማስጎንበስ መገነጣጠል ይጠቅመናል ብለው ደምድመዋል። ሱዳንን ገነጣጥለዋል። ናይጄሪያንና ኮንጎንም ለመገነጣጠል እየጣሩ ናቸው። የኢትዮጵያን ገንጣይ ኃይሎች የሚረዱት ምዕራባውያን ናቸው። በዚህ በኩል ወያኔን ይታደጋሉ፣ በሌላ በኩል ደግሞ የነሱ ሎሌ የሚሆኑትን ተቃዋሚ ነን ባዮች ይረዳሉ። ይህን ማወቅ ያስፈልጋል። ኢትዮጵያ ሀገሬ ብሎ ጸንቶ የሚቆም ኃይል ወዳጃቸው አይደለም። ኢሕአፓ አክራሪ ብሔረተኛ ተብሎ የሚወገዘው ለባዕድ ተንበርክኮ አገርን አሳልፎ ስላልሰጠ ነው። ያም ሆነ ይህ ግን የወያኔ ሽንፈት ዛሬ ባይሆን ነገ እውን የሚሆን ነው። የጊዜ ጉዳይ ነው። የሕዝብን ቆራጥ መነሳሳትና አመጽ የሚጠብቅ ነው። የሕዝብ ምኞት የወያኔን ውድቀት ማየት ነውና ዛሬ ባይሆን ነገ ወያኔ ይወድቃል። ይህን ማመን ያስፈልጋል። በሕዝብ አቸናፊነትና ድል አድራጊነት ላይ ምንም ጥርጣሬ ሊኖር አይገባም።
ሐሳቡን ሰመመን ወስዶ የመለሰው ቆይቶ ይነቃል የተታለለ ሰው።
ያርገው
ሀብታምን በሀብቱ ሁሉም ሰው ሲያደንቀው ከየት እንዳመጣ ማንም አይጠይቀው።
ሀቅ
ጎዶሎ ከሆነ የሰው ልጅ እውቀቱ ድካሙ ብላሽ ነው ስራው ሁሉ ከንቱ።
ተጨማሪ የሚያሻው አይደለም። ያለውን ተጨባጭ ሁኔታ መገንዘብ መቻል አለብን። ያለፈው ታሪክ ዋጋውና ሚዛኑ እንዳለ ሆኖ
ወደፊት ነው እንጂ ሌቱ የሚነጋ። ያለፈው ከንቱ ነው ምንም የለው ዋጋ።
ማለትም ምናልባት አስፈላጊ ይሆናል። የወያኔ አገዛዝ በህዝብ ትግል የሚገረሰስ መሆኑን ማመን ወሳኝ ነው። ይህ እምነት ትግልን ያቀጣጥላል፣ ወደ ድልም ያመራል። ጉዞው ከባድ ነው፣ ግን መጨረሻው የህዝብ ድል ነው።
ንግርና ባህር ጠፈር የለበተው ምን ሚስጥር ይገኛል ብዕር የማያውቀው። ምን አለ እንደ ብዕር ሁሉን አሳቲ የደክራ ነው ጋሽ የክፉ ወቃሽ ምናለ እንደ ብር ኃይለኛ ጦረኛ ለወደደው ፈዋሽ ለጠላው መርዘኛ እሃብ ድንቁርና በሽታ እንዲጠፋ ብዕር ነው ሕይወቱ የመኖሩ ተስፋ ልባንጎልን ቀዶ ሕይወትን የሚያድን የብዕር ውጤት ነው የሰው ልጆች መድን የዓለም ምስር ገላል ብዕር 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 የጥበባቴዎች የክፋት መቃብር ምድርና ባህር ጠፈር የደበቀው ምን ምስር ይገኛል ብዕር የማያውቀው በብዕር ጸጥቶ ዶሴ ያከበረው ታሪክና ጊዜ እስቲ ይመርምረው ለጦርነት ማት አጋልጦ የሚሰጠው የጥቂትን የሰላም ማዛዡ ብር ነው። ብዕር ያከበረው ብር ያዋረደው ብዕር ያወደመው በብዕር የዳነው ምን ያህል ይሆናል የዓለም ሕዝብ ቁጥሩ እስቲ ታውቁ እንደሆን ሳትፈሩ መስክሩ። የዓለም ምስር ገላል ብዕር 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 የጥበባቴዎች የጥፋት መቃብር ምድርና ባህር ጠፈር የደበቀው ምን ምስር ይገኛል ብዕር የማያውቀው መድኃኒት ማይጠፋ ለግልጽ ጉዳቱ ይበልጣ ጠቃ እንጂ በስውር መውጋቱ ያለምንም ሕዝቦች የሚያጠያይቀው የፍቅርን ጥላቻ አብሳሪው ብር ነው። የብዕር ሮኬት ወጥቶ ተወርውሮ አፈር ይዞ መጥቷል ጨረቃን ቆፍሮ ብዕር የማያውቀው በዓለም ምንም የለም የዓለም አሻጠፋ ይኖራል ዘላለም።
የብዕር ጦርነት እምነት ነጻነቱ እምነት ነጻነቷ እንደሆነ ሀብቱ እንደሆነ ሀብቷ በደሙ ባጥንቱ በደሟ ባጥንቷ የተገነባው ቅርስ ሐውልቱ ሐውልቷ ዘወትር እያሳየ ዘወትር እያሳየች ሞታቸውን ሙቶ ሞታቸውን ሙታ ፍርሃታቸውን እምቢባይነቱ እምቢባይነቷ ማጉላቱ ማጉላቷ በእነሱ ዘንድ ሆኖ ኃጢአቱ ኃጢአቷ በኤሌክትሪክ ሽቦ በሙቅ ውሃ ዘይት እንዳላሰቃዩት እንዳላሰቃዩት በመትረየስ ጥይት እንዳልጨፈጨፉት እንዳልጨፈጨፏት እንዲሆን ያውሬራት እንድትሆን ያውሬራት መንገድ እንዳልጣሉት መንገድ እንዳልጣሏት ከገደል ቁልቁለት እንዳልወረወሩት እንዳልወረወሯት
እንደፈራሹ አካል ታሪክን ቀብረዋት ዳግመኛ ሊገልጡት ዳግመኛ ሊገልጧት ዛሬም እንደትላንት በዚያ ሰማት ላይ በዚያች ሰማት ላይ ጦር ከመዘዙባት አለብህ አለብሽ የታሪክ አደራ ከዱሩ ካፈሩ ጮሆ የሚጣራ በብዕር ውጊያውም ፋኖ ተሰማራ። ጌታ ይፍታዬ ንጉሴ ከዮሐንስ አድማሱ። ኮከብ እንኮከብ ይሄ ይስክብሩ የሚል የኖረ የግዕዝ አባባል አለ። አንድ ኮከብ በብርሃኑ በግዘፉ በጠቅላላ ተፈጥሮ ከሌላው ኮከብ ይበልጣል። እኔን የሚያስገርመኝ ይሄ አይደለም። አንዳንድ ከዋክብት አሉ በተለየ አጠራር ተወርዋሪ የምንላቸው። በሌሊቱ ህዋ ውስጥ ካንዱ ማዕዘነ ሰማይ ወደ ሌላው ተወርውረው ብልጭ ብለው ይጠፋሉ። ይኩሉም የሆነው በቅጽበት ነው። ያንን በጨለማው ግርማ የተዋጠውን ህዋ በብርሃን ጎርፍ ፈንጥቀው አጥለቅልቀው ይጠፋሉ። ተመልካችም ከመገረም በሚመነጭ ዝምታ ይዋጣል። በኢትዮጵያም የስነ ጽሑፍ ህዋ ውስጥ ዮፍታሄ ንጉሴ አንድ ታላቅ ተወርዋሪ ኮከብ ነበረ። ብሩህ ነጸብራቁ ውበቱና ድምፁ አንድነት ተሰምተው አንድነት ቢበርቁ የሚያውቅለት ጠፍቶ ምስጢሩን አካቶ ተወርዋሪ ኮከብ በራሱ ነበልባል በራሱ ነዲድ ተቃጥሎ የጠፋ ተወርዋሪ ኮከብ በምናየው ሰማይ ነበረ በይፋ። አሁን ነበረ በዚያ ቅጽበት በሆነው የጽሑፉ ዘመን ዮፍታሄ የኢትዮጵያን የስነ ጽሑፍ ህዋ በቅኔ በግጥም በመዝሙርና ተውኔት የብርሃን ጎርፍ ሰንጥቆ አጥለቅልቆት ጠፍቷል። ዛሬ የሚያሳዝነው የዚህ ተወርዋሪ ኮከብ ተጽዕኖ በዘመናችን መጥፋቱ ነው። ስለ ዮፍታሄ ንጉሴ በሕፃንነቴ እናት አባቴ ሲያወጉ ሲወያዩ አንዳንዴም ሲከራከሩ ሰማ ነበር። በተለይ አባቴ ከዮፍታሄ ንጉሴ ተውኔቶችና መዝሙሮች ውስጥ በቃሉ የሚያስታውሳቸውን ስንኞች ሲያንጎራጉር እየሰማሁ ዮፍታሄ ፍቅር በሕፃን ልቦናዬና ስሜቴ ተሳለብኝ። ያኔ ከሰማኋቸው ትዝ የሚሉኝ አንተ ባላጎዛ ጎራዴ ግዛ እና ወላድ ኢትዮጵያ ለልጆቿ ብላ እጅግ ሳይጠሩባት ሳይዘሯት አብቅላ የተባሉት መዝሙሮች ናቸው። ሁለተኛው በጣም ጠሊቅ መዝሙር ነው። ጠሊቅነቱን የተገነዘብኩት ካደግኩ በኋላ ነው። ያኔ መዝሙሩ ይመስጠኝ የነበረው በቃላቱ ጣዕመ ዝማሬ ነበር። የፊተኛው መዝሙር ግጥሙን በሙሉ ላገኘው አልቻልኩም። የኋለኛው ግን ብርሃንና ሰላም ይባል በነበረው ጋዜጣ በሙሉ ተጽፎ ስላገኘው ከዚህ ቀጥሎ ጽፌዋለሁ። ወላድ ኢትዮጵያ ለልጆቿ ብላ እጅግ ሳይጥሩባት ሳይዘሯት አብቅላ ስንዴውን ጠብቃ እንክርዳዱን ነቅላ ስትመግበን አየን በፀሐይ አፍትላ። ምሳሌ ዘር አገራችን ንጹሕ ዝናብ መንግሥታችን በመልካሙ ዘር ላይ እንክርዳድ ሲዘራ ታሳድገውና ከእንክርዳዱ ጋር ገለባ ሲቃጠል ገበሬ ሲያበራ ታቃጥለዋለች እንክርዳዱን አብራ። ምሳሌ ዘር አገራችን ንጹሕ ዝናብ መንግሥታችን አይዞህ የኛ ጌታ ነገርህን አትርሳ አለት ልሰዝራ የስንዴውን ማሳ የተዘራችው ዘር ፈርሳና በስብሳ ታፈራለች ፍሬ ሙታ ስትነሳ። ምሳሌ ዘር አገራችን ንጹሕ ዝናብ መንግሥታችን በጊዜው የዘራ መልካም ዘር አትርፎ ከገበሮች ጋር ማታ ከጥራ አርፎ በቸርነት ታጥቆ በቅን ተሰልፎ ደግሞ ዘሩን ዘራ መከር አሳልፎ። ምሳሌ ዘር አገራችን ንጹሕ ዝናብ መንግሥታችን። ኋላም ትምህርት ቤት ከገባው በኋላ በተለይ ሁለተኛ ደረጃ በነበርኩበት ጊዜ በብላታ ምርት ያዘን ሰዋስው ውስጥ የዮፍታሄ ቅኔዎች ግጥሞችና መዝሙሮች አልፎ አልፎ ተጠቅሰው በማግኘቴ በቃሌ አጥንቼ እንደ ዳዊት እደግማቸው ነበር። መጀመሪያ ምናቤን የመታው ስሜቴን የነካው የዮፍታሄ የቋንቋው ኃይልና ውበት ነበር። ኋላም ስለ ቅኔም ሆነ ስለ ግጥም አንዳንድ ነገር ከገረጫጨኩ በኋላ ያን መጀመሪያ ምናቤን የመታውን ስሜቴን የነካውን የዮፍታሄን የቋንቋ ውበት መመርመር ጀመርኩ። የዮፍታሄ ስንኞች መቀነባበር፣ የዘይዜው ወይንም የስለምኑ መተባበርና መዋሃድ፣ በስተቅኔውም በኩል የሰምና ወርቁ፣ የውስጠ ወይራው፣ የሰም ለበሱ፣ የህብሩና የምርምሩ አካሄድ እስከ ዛሬ ከተነሱት ገጣሚዎች ሁሉ ዮፍታሄን የተለየ ያደርጉታል። የዮፍታሄ ርቀቱ በኪነት ሥራው ሁሉ ከሀብተ ትንቢት ጋር የተሳላው የዘይቤው ወይንም የስለምን ስልቱ ልዝብ በመሆኑ አይኮስልም ወይም ሌላ ሊቀዳው አይችልም። ወጥነቱ የተመሰረተው በዚህ ላይ ነው። ንጹሕ የኪነት ወጥነት ነው። የዮፍታሄ ስንኞች ተተንትነው ውበታቸው አይረክስም፣ ነጋነታቸው አይጠፋም። ከቶም በተተነተኑ ቁጥር ውበታቸው የበለጠ ያማልላል፣ ይማርካል። ምስጢራቸው አይከፈልም። በተተነተኑ ቁጥር የሚጎላው ርቡዕ የነበረው የምስጢር አንድነታቸው ነው። የምስጢር አንድነታቸው ከቶ አይፋለስም። በተመረመሩ ቁጥር ውበታቸው ይበልጥ እየረቀቀ ምስጢራቸው ይበልጥ እየጠለቀ ነው የሚሄደው። ከዓመት እስከ ዓመት ልምላሜ አበባ ፍሬ እንደማይለያቸው እጽዋት ናቸው። ስንኞቹ ሁሉ በተውኔቶቹም ሆነ በመዝሙሮቹ የተለየ የግላቸው የሆነ ጣዕመ ዝማሬ አላቸው። በውስጣቸው ቀለም፣ ድምፅ፣ መዓዛ፣ ጣዕም፣ አካላዊ ህላዊ ተባብረው ይገኛሉ። ወይንም በሌላ አነጋገር ስንኞቹ ለአምስቱ ሕዋሳተ አብ አደርሰው በእነሱ አማካይነት ዘልቀው ለሕዋሳት ውስጥ ይሰማሉ። በቅኔም ሆነ በግጥም ውስጥ በጠቅላላውም በኪነት ጽሑፍ እንደዚህ አድርጎ የሚያጽፍ ተራ ተውቦ የለም። ለነ ክፍለ ዮሐንስ፣ ለነ ስነ ጊዮርጊስ፣ ለነ ተክሌ ዘዋሸራ፣ ለነ ዮፍታሄ ንጉሴ የተሰጠ ልዩ ድል የሚያስቀናና የሚያጓጓ ግሩም ተውቦ ነው። ዮፍታሄ ንጉሴ የተወለደው በ1897 ዓ.ም ጎጃም ደብረ ኤልያስ ነው። እዚያው ከተወለደበት አገር እየተማረ አደገ። በቤተ ክህነት ትምህርቱም እጅግ ምስጉን ስለነበረ ማዕረግ ተቀብሏል። በተወለደ በ14 ዓመቱ ወደ አዲስ አበባ መጥቶ መጀመሪያ በሊጋባ ጽህፈት ቤት በኩል ይሰራ ነበር። ከዚያ በኋላ ግን በዳግማዊ ምኒልክና በተፈሪ መኮንን ትምህርት ቤት በአማርኛ ቋንቋና በመዝሙር መምህርነት ሰርቶ ነበር። ቀጥሎም በቅዱስ ጊዮርጊስ ትምህርት ቤት አስተዳዳሪና ዲሬክተር ሆኖ ነበር። ኢትዮጵያ በጠላት በተወረረች ጊዜ ዮፍታሄ በወለጋ በኩል አርጎ በስደት ወደ ሱዳን ሂዶ ነበር። ካርቱም ሆኖ በ1929 ዓ.ም ስለ ኢትዮጵያ በጻፈው መዝሙር ውስጥ የሚከተሉት ትንቢታዊ ስንኞች ይገኛሉ። ጎበዛዝቴ ሆይ ቆነጃጅቴ፣ ምንኛ ነደደ ተቃጠለ አንጀቴ፣ እንመለሳለን በአዲሱ ጉልበቴ፣ እናንተም ተምርኮ እኔም ተስደቴ። ዮፍታሄ ከስደቱ በ1933 ዓመተ ምህረት ተመለሰ። በ1935 ዓመተ ምህረት በጥቅምት ወር ለሕግ መወሰኛ ምክር ቤት ምክትል ፕሬዝደንት ተብሎ ተሹሞ በዚሁ ላይ እስከ 1939 ዓመተ ምህረት ሰኞ ሰኔ 30 ቀን ድረስ ሲሰራ ቆይቶ ሰኞ በቢሮአቸው ሲሰሩ ውለውና አምሽተው ከቤታቸው ገብተው ከተኙ በኋላ በማግስቱ ማክሰኞ ባልጋቸው ላይ ሙተው ተገኙ። ማክሰኞ ሐምሌ 1 ቀን በመካነ ስላሴ ተቀበረ። ቀደም ብሎ ስለ ብላቴን ጌታ ህሩይ ወልደ ስላሴ ሞት ከጻፈው የእንብርጉሮ መዝሙር የሚከተሉት ስንኞች ይገኛሉ። ሰውን ሰው ቢወደው አይሆንም እንደራስ፣ ታመህ ሳልጠይቅህ መቅረቴን አትውቀስ። ባውቀው ነው ተመጣው እንደማልመለስ፣ ይማርህ መሐሪው እስትመጣ ድረስ። አሁን ሄደ ብላቴን ጌታ ህሩይን ቢጠይቅ፣ እንዳለው በዚያው ቀረ አልተመለሰም። አወይ ጥርሴ ሞኙ ዘወትር ይስቃል ያለው ባለቅኔ በተወለደ በ42 ዓመቱ በድንገት ሙቶ ተቀበረ። ያ መዋግደ ህሊናው ኢትዮጵያ ሁናው የጽሑፍ ዘመኑን በረቂቅ የጽሑፍ ውበት የፈጀው ድንግል ሀገሬ ሆይ ጥንተ ተደንገሎ እያለ አቻካል ያላገኘላትን አገሩን የዘመረው ባለቅኔ ድንገት ሙቶ አረፈ። ያ እናጣሁ ወረታን እነ ከምሲን እነ ገድሉንና እነሱንም የመሳሰሉትን ባህሪያት የፈጠረው ባለቅኔ ክንዱን ድንገት ተንተርሶ ተኛ። ምናልባትም ቀደም ብሎ መላኩ በጎ ሰው የዮፍታሄ ዘመነኛና የወቅቱ ተቀናቃኙ ለአለቃ እልፍነህ የገጠመው የሐዘን እንጉርጉሮ ለዮፍታሄ ሞት የሐዘን መግለጫ ሳይሆን አይቀርም። ይቅር አይወራ የዮፍታሄ ሞቱ፣ ይታወቅ የለም ወይ ድምፁ በመጥፋቱ። ዮፍታሄ ንጉሴ የሞተበት ምክንያት ምን እንደሆነ እስከ ዛሬ ድረስ አልታወቀም። እኔም በበኩሌ ጠይቄ አስጠይቄ በወግ የሚነግረኝ ሰው አላገኘውም። አንዳንዶቹ እንደሚሉት ከሆነ የገደለው የከሰል ጢስ ነው። የዚያን ጊዜ ሰንደቅ ዓላማችን ጋዜጣ ረቡዕ ሐምሌ 2 ቀን 1939 ዓ.ም ቁጥር 11 ገጽ 21 ስለ ዮፍታሄ ህመምና ሞት ቀጥሎ የተጠቀሰውን አጭር ማሳሰቢያ ጽፎ ነበር። የህመሙ አኳኋን በሚገባ ገና አልታወቀም። የጤና ጥበቃ ጽህፈት ቤት ይገልጸዋል ብለን ተስፋ እናደርጋለን። እስከ ዛሬ ግን አልተገለጠም። ተገልጦም ከሆነ ማስረጃውን አላገኘውም። ዮፍታሄ ንጉሴ በመሰረቱ ባለቅኔና ገጣሚ ነው። ልዩ ገጣሚ፣ ልዩ ባለቅኔ ነው። ስሱ ነው፣ ቶሎ የሚሰማው፣ በጥብቅ የሚሰማው፣ ጠልቆ የሚሰማው የኪነት ሰው ነው። ግልብ ወይም የወሸኔ ስሜት ሲያልፍም አይነካው። ግጥሙ ወይም ቅኔው ገና በእንግርቡ ስሜት ይነዝራል። አፋጀሽኝ ከተባለችው ተውኔት ውስጥ የሚከተሉት ስንኞች ከአፍላ ወደ አፍላ እየተሸጋገሩ የመጨረሻው የናፍቆት ስንኝ ላይ ይደርሳሉ። አፍላቸው ሳይቀንስ አይኔን ሰው አማረው አይኔን ሰው አማረው የሰው ያለ የሰው አያብር አለንጋው የሌጊዮን መሪ ልጅስ ከማዘኑ ያስማን ዲዮስ መሪ አያደሙ በኔ የሳጥናኤል መሪ የቀበሮን ግዳ በቤቱ አሳዳሪ ተበግ ተቀበሮ ቀበሮን አክባሪ ቀበሮን ወደ ቤት በግን ገደል መሪ የበግ ለምድ ለብሶ በጎች አባራሪ በቀበሮ አዋጅ አገሩን ወራሪ በለሰለሰ እርሻ አሜከላ ዘሪ እጅግ ተጠንቅቆ አባቱን አፍቅሮ እናት አቃጣሪ እናቱን አቃጥሮ አባት አሳሳሪ አባት አሳስሮ በእናቱ መካሪ በእናቱ ላይ መክሮ አዋጅ አስነጋሪ በግራ የቆመው ሲመለስ ወደ ቀኝ እኔም በእናታችሁ ጎዳናው ሳይርቀኝ በዚያ ጊዜ እናንተን የሚያይ ሰው ናፈቀኝ። ከዚህ በላይ የተጠቀሱት ስንኞች ከተራ ወይም ከግልብ ስሜት ሊመነጩ የሚችሉ አይደሉም። በጣም ከሚጨነቅ ስለሚፈጽመው ነገር በጽኑ መዋግድ ከተያዘ ከተወጠረ ስሜት እንጂ። የዮፍታሔ ጽሑፍ አንዱ መለየው ሁለት ተጻራሪ ኃይል ወይም ሁነት ወይንም ስሜት ማቀናጀት ነው። ይህ ለኪነት ጽሑፍ አይነተኛ ከሆኑት ዘዴዎች አንዱ ነው። ይህም ማለት አንዱን ስሜት በሌላ በተመሳሳዩ ወይንም በተጻራሪው ስሜት ማጉላት ወይንም እንዲጠነክር ማድረግ ማለት ነው። ለአንባቢው ወይንም ለጸሐፊው ርቱ የሆነ ስሜት ከሌላ ጋር በመቀናጀቱ ርቱ ወይንም ቀጥተኛ ይሆናል። ዮፍታሔም ሐዘንን ከደስታ ሳቅን ከለቅሶ ወዘተ እያጣመደ እያቀናጀ ጥንድ ጥንድ አርጎ ያቀርብልናል። የዮፍታሔ አንዱ የታላቅነቱ ምስጢር ከዚህ ውስጥ ክቡእ ሆኖ ይገኛል። ላብነት የሚከተሉትን ስንኞች ይመለከቷል። አወይ የኔ ነገር እንዲያው ተለባብሶ መስቀል ተሰላጢን ዘፈንና ልቅሶ። ዮፍታሔ ወደ ቅኔና ወደ ግጥም የገባው የቅኔና የዜማ ትምህርት ቤት በነበረበት ጊዜ ነው። በቅኔና በዜማም ጥበብ የታሸው እዚያው ሳለ ነው። ወደ ቲያትር ዓለም ግን መቼና በምን ምክንያት እንደገባ እርግጡን ለማወቅ ለጊዜው አልቻልኩም። ይሁን እንጂ ወደዚህ ስራው ያስገባው አንዱ ምክንያት አዲስ አበባ ከመጣ በኋላ ለአማርኛ መምህርነት መመልመሉ ይመስለኛል። በዚያ ጊዜ በብዛት ተውኔት የሚጽፉና የሚያሳዩ መምህራንና ተማሪዎች ነበሩ። የሚያሳዩትም ብዙውን ጊዜ በየትምህርት ቤቱና በዘመኑ በነበሩት ሆቴሎች ውስጥ ነበረ። ለዮፍታሔ ወደ ቲያትር ዓለም መግባት ሁለተኛ ምክንያት የሆነው የጊዜው ሁኔታ ይመስለኛል። በ1900ና በ1928 ዓመተ ምህረት መካከል ኢትዮጵያ ብዙ ተፈትናለች። ደራሲያኑም የህዝቡን ስሜት ለመንካትና ልቡናውን ለማንቃት ለማነቃቃትም ምናልባት ዋና መንገድ የሆናቸው የዘመኑ መድረክ ሳይሆን አልቀረም። ዘመኑ የጥፊያ ዘመን ነበር። ዘመኑ የአገር ፍቅር የገነነበት ዘመን ነበር። ዘመኑ ኢትዮጵያ በብዙ ፈተና የተፈተነችበት ዘመን ነበር። እንደ ዮፍታሔ ያሉትም የኪነት ሰዎች ለአገራቸው በጽኑ መዋግደ ህሊና የተጠመዱበት ዘመን ነበር። ለሐሳባቸው፣ ለስሜታቸው ለጭንቀታቸው መክፈያ የሆናቸው የተውኔት ጽሑፍና የመድረክ ዓለም ነበር። ይህ ሁሉ ተዳምሮ ይሆናል የቲያትር ሥራ በዚያ ዘመን ከታላቅ ከፍታ እንዲደርስ የረዳው። የቲያትር ሥራ በጣም የተወደደ የተከበረና የታፈረ ጥበብ ነበር። ለብዙ ሙያም ውሏል። ዮፍታሔንም ወደ ቲያትር ዓለም ከገፋፉት ምክንያቶች ከፍ ብለው የተጠቀሱት ጥቂቶቹ ሳይሆኑ አይቀሩም። ያም ሆነ ይህ ዮፍታሔ በተውኔት ድርሰትም ሆነ በሌላው አትኩሮ የሚመለከተው ወደፊትም ወደኋላም ነበር። የሚከተለው ግጥሙ ስለ ኢትዮጵያ የነበረውን ጽኑ መዋግደ ህሊናና ፍቅር አግዝፎ ያሳያል። የዘመኑንም መንፈስ ሕያው አድርጎ አስቀርቶልናል። አጥንቱን ልልቀመው መቃብር ቆፍሬ ጎበናን ተሸዋ አሉላን ከትግሬ ስመኝ አድር ያለው ትናንትና ዛሬ አሉላን ለጥይት ጎበናን ለጭሬ። ጎበናቴት ልጁን ሊያስተምር ፈረስ አሉላቴት ልጁን ጥይት ሊያስተኩስ አገሬ ተባብራ ታልረገጠች ርካብ ነገራችን ሁሉ የምባይካብ የምባይካብ ትምህርት እንዲሰፋ አገር እንዲጠና አራቱ ጉባኤ ይነሱልንና መኮንን ደረሶ አሉላ ጎበና አገራችን ትማር አሁን እንደገና ጎበና ከፈረስ ጋራ ተነስ እንደገና
ኢዩስታይ ተውኔትም ሆነ ግጥም መዝሙርም ሆነ ቅኔ በብዛት መጻፍ የጀመረው አዲስ አበባ ከመጣ በኋላ ነው። ባገኘሁት መረጃ መሰረት በብዛት መጻፍ የጀመረው ከ1918 ዓመተ ምህረት ጀምሮ ነው። ከ1928 ዓመተ ምህረት ድረስ በተከላላው 16 ተውኔቶች፣ ግጥሞች፣ ቅኔዎች፣ መዝሙሮች፣ ዘፈኖችና ልዩ ልዩ ጽሑፎች ደርሷል። የጻፋቸው ተውኔቶች ሁሉ ተደጋግመው ታይተዋል። ተደናቂነታቸውም ወሰን ድንበር አልነበረውም። ለምሳሌ በ1924 ዓ.ም ተመረጠ ሐምሌ 16 ቀን ከታዩ ቲያትሮች ዮፍታሄ ያቀረበው እጅግ ደስ ስላሉኝ ከዚህ አንዱን ክፍል ላዘጋጁ ለአቶ ዮፍታሄ ንጉሴ 300 ብር ጉርሻ ደግሞ በቀለባቸው ላይ የቀለብ ጭማሪ ተደርጎላቸዋል በማለት የዚያን ጊዜው ብርሃንና ሰላም ጋዜጣ ጽፎ ነበር። ዮፍታሄን ራስ ምክንያት በማድረግ ሰንደቅ ዓላማችን ይባል የነበረው ጋዜጣ ስራይሞትን በሚል ርዕስ የተጻፈውን አተታ አስፍሮ ነበር። ማቹ አቶ ዮፍታሄ ንጉሴ በህይወተ ስጋ ሳሉ ያሳዩአቸው ቲያትሮች ብዙዎች ናቸው። ከብዙዎቹ አንደኛ አፋጀሽኝ የሚባለው ቲያትር በማዘጋጃ ቤት ጽህፈት ቤት በተቋቋመው ቲያትር ማስፋፊያ አሳሳቢነት ሐምሌ 16 ቀን 1939 ዓ.ም ተመረጠ። ከቁለ ቀን በኋላ በማዘጋጃ ቤት አዳራሽ በታየ ጊዜ ከቲያትሩ ድንቅነት በላይ የደግ ሥራ ሰራተኛው ሲሞት አለመሞቱን አሳሰበ። አፋጀሽኝ እውነተኛ መስዋዕትነት ያለው ቲያትር ነው። ከዚያ ቀደም በኢትዮጵያ ውስጥ የሆነውንና እድሏ ቀንቶላት የተደረገላትን ከፍ ያለ ታሪክ ገልጾ ያሳያል። ይህንንም ከመግለጽ በቀር የታሪኩን መግለጫ የሆነ በውስጡ ያለው አሰራርና አነጋገር ጠሊቅ ነው፣ ልብ ይሰብራል ብሎታል። በዚሁ ጋዜጣ ላይ አቶ በለጠ የተባለው ሰው ስለ ዮፍታሄ ሥራ ቀጥሎ ያለውን ይናገራል። ምንም አሁን ደራሲው በመካከላችን ባይኖሩ የመልካም ሥራቸው መታሰቢያ ከኛ ጋር ሆኖ ዘወትር ሲያስታውሳቸው ስለሚኖር ስለ ቲያትር መጽሐፍታቸው ጥቂት እንድናገር ይፈቀድልኝ ዘንድ እለምናለሁ። አፋጀሽኝ ለአቶ ዮፍታሄ ንጉሴ የመጀመሪያ ወይም የመጨረሻ ድርሰታቸው እንዳልሆነ መናገር የሚያሻ አይመስለኝም። ከ1928 ዓመተ ምህረት በፊት በልዩ ልዩ ምስጢራት የተቀመሙና የዝማሬ ጣዕማቸው የሰሜን ህሊና በሚመስጥ ዜማ የተቃኙ 16 ያህል ቲያትሮችና መዝሙሮች አዘጋጅተው በየጊዜው ለህዝብ በማሳየታቸው የቲያትርና የድርሰት ሊቅነታቸው በሰፊው የታወቀ ሆኗል። ስለዚህም በቲያትር ድርሰት በመላው ዓለም ከታወቁትና ስመጥሮች ከሆኑ ጸሐፊዎች አንዱ እሳቸው ናቸው ብለን ብንናገር አያሳፍረንም። እነዚያ የቀድሞዎቹ ድርሰቶቻቸው ሁሉ ታትመው ያልተራቡ በመሆናቸው በጠላት ምክንያት ስለጠፉ ዛሬ ልናገኛቸው ባለመቻላችን የሚያሳዝነን ሳይሆን አልቀረም። ይሆንም እነዚያ በኋላ በስደት አገርና ከተመለሱም በኋላ ይህንኑ ስራቸውን በታላቅ ትጋት ስለቀጠሉ 8 ያህል ቲያትሮችና ልዩ ልዩ ድርሰቶች አጥፈውልናል። እነዚህም እንደቀደሙት ሁሉ እንዳይባክኑና ተቆነጻጽለው እንዳይጠፉ ክቡር ፊታውራሪ ደምስ ወልደ ማኑኤል በመልካም ፈቃዳቸው ስላሰባሰቡት እነዚህም ጽሑፎች ተሰባስበው እንዲታተሙና አንድነት ተጠርዘው ህዝብ እንዲጠቀምባቸውና የደራሲውም ስም ሲታወስ እንዲኖር ስላደረጉ እጅግ ልናመሰግናቸው ይገባል። ከዚህ በላይ እንደተገለጸው የዮፍታሄ ድርሰቶች በጣም ብዙ ነበሩ። ከተውኔቶቹ መካከል ስመጥር የሆነችው አፋጀሽኝ የተባለችው በስደት ላይ ሳለ የጻፋት ተውኔት ናት። ከዚያ ቀደም ብሎ ስለናያ ሰምሲና ስለናያ ባንቲ ቀጾ የጻፈው ተውኔት በጣም ዝነኛ አርጎት ነበር። በ1934 ዓመተ ምህረት እያዩ ማዘን የተባለ በአምስት የተከፈለ ተውኔት ጽፎ በደራሲው መሪነት ተዘጋጅቶ ታይቷል። ዮፍታሄ ቅኔውም ግጥሙም
መዝሙሩም በርከት ያለ ነው። ብዙ ዘፈኖችም ራሱ ፈጥሮ አውጥቶ ነበር። ሙናዬ የኛማ ሙሽራ አንተ ባላጎዛ ጥቂቶቹ ናቸው። ስለፍታይ ንጉሴ በሙሉ ለማስተት አያመችም። እስቲ በመጠኑ ስለ ጽሑፎቹ አንዳንድ ነገር እናውሳ። የዮፍታሄ ዘይቤ ወይንም ስለምን የማይነካው የለም። የዘይቤው ሁሉ መሰረቱ ብሉያትና ሐዲሳት ናቸው። ከዚያም ታሪክን፣ ግብርናን፣ እረኝነትን፣ የዘወትር ኑሮን፣ እጽዋትን፣ አዝርዕትን ወዘተ ከመደበኛ ዘይቤው ጋር እያዋሃደ ምታታዊ የሆነውን ቅኔውንና ግጥሙን መዝሙሩንና ተውኔቱን ያቀርብልናል። ዘይቤው ሁሉን አቀፍ ነው። ላብነት የሚከተሉትን ይመለከቷል። ነበልባል እሳት ከሐመልማል ጋራ፣ ውእየትና እርጥበት ሁለቱም በተራ፣ እሳቱ ሳይጠፋ ሐመልማል አይሎ፣ ሐመልማል እሳቱን ሳያጠፋ ውሎ፣ ከግንብ አስገብቶ በጎቹን ቀላቅሎ፣ ይህንን ድንቅ አየ ሙሴ ተከታትሎ። ዘመን እንዲህ አርጎ ስለምን ሲያስረዳ፣ ሰው እንግዳ አይሆንም ጊዜ ነው እንግዳ። ውሃ የባህሪውን ሲመጣ ሊያጠፋ፣ ውሃ ሲመጣ አይቶ እሳት ቢያንቀላፋ፣ አጥፊ እንዳያጠፋ ጠፊም እንዳይጠፋ፣ የመለኮት ግርማ ይህን ተዋህዶ መልካም አርጎ አስማማ። ወይንም አንዲት ላም ነበረች የአንድ ትልቅ ጌታ፣ ተወልድ ነበረ በዓመት መንታ መንታ፣ አላቢ ያለባት ጥጃዋን አክስታ፣ ቢሞትም ጥጃዋ እንቧ ስትል ገብታ፣ ያልባል በመላሾ ጠዋትና ማታ። ከላሞችም አለች ቀይ አለላ መሳይ፣ መቼ ለጌታዋ ላላቢዋ ሲሳይ፣ እሷን በመላሾ ደግሞ እያባበሉ፣ ሦስት ጊዜ አልቧታል ልብ አላት እያሉ። ወይንም አይኔን ባይኔ እንዳላይ መስታወቱ ጠፍቶ፣ አይኔን ቆረቆረኝ ባይኔ ጉድፍ ገብቶ፣ አይኔን ባይኔ ማየት ችግር ሆነኝ ከቶ፣ ማን ነው የሚነግረኝ የአይኔን ጉድፍ አይቶ። የዮፍታሄ አማርኛ ላይ ላዩን ቀላል ወይም የዋህ ነው። ከዚህም በላይ የዮፍታሄ ጽሑፍ ሁሉ ጌጡ አፋጀሽኝ ውስጥ አንዱ ባህሪ እንዳለው ማጠሩ ነው። እያንዳንዱ ስንኝ ወይም አረፍተ ነገር ተጨምቆ የወጣለት ዳግም ወይንም አብሰንት አረቄ ነው። ለመረዳት በብዙ ፈርጅ ማስተንተን ያስፈልጋል። የጽሑፉ ውበትም ሆነ ምስጢር በተነበበ በተተነተነ ቁጥር ሕያውነቱ ከፍ ከፍ ይላል፣ ያሽታል፣ ጣዕሙ እያደር ያመረቃል። ምናቡ በጣም ሰፊ ነው። ለምሳሌ ስለናያ ከምሲ እጻፈው ተውኔት ውስጥ ቀጥሎ የተጠቀሱት የማይዘነጉ ስንኞች ይገኛሉ። ጣልጣል አርግባቸው በእናቶ ይግለጡ፣ መፋቀር ይሻላል አትቆራረጡ፣ ጣትህ ረጅም ነው አያባንት ይቀጡ፣ የከምሲ ጓደኛ አያባንት ይቀጡ፣ ወይ ጠረን አካሌ ሽታው መጣፈጡ። ለወንዱም ለሴቱም ለሁሉ አለበሰው፣ የኮራው ልጅ ከምሲ የተበጣጠሰው። ኮምሰራው ባንቲቀቱም ጣውንቶቹን ለመስደብ ተነሳና ለአዝማሪው እንዲህ እያለ ይነግረው ጀመር። ሱሪው የነጣጣ ጉተናው ያማረ፣ አይኑ ቢቁለጨለጭ ቢወድቅ ቢነሳ፣ እንኳን አምስት ብር አያገኝም ቤታ። ወዲያውም አከታትሎ የባንቲቀቱ ጎባን የሚሆነው አትቸኩልብን አያ ባንቲቀጡ፣ ብር ማጣታችን አልታወቀም ቁርጡ ይለዋል። ዮፍታሄ ንጉሴ የተለየ እንዳረቄ መርፌ የሚወጋ አይንና እጅግ የፈጠነ የተባ ጆሮ ነበረው። ለምሳሌ በተውኔት ድርሰቶች ውስጥ ከፈጠራቸው ባህሪያት መካከል እንዳጣ ወሮታ የሚሆን ሕይወት ያለው ነፍስ ያለው አማናዊ የሆነ ባህሪ ያላጋጠመኝም። ለሱ መሰል ወይም አቻ ለመሆን ይችሉ የነበሩ ፍቅር እስከ መቃብር ውስጥ የሚገኙት ከአርት ሺመርና አጋፋሪ ጉደታ ነበሩ። ዮፍታሄ የተውኔቱም ሆነ የግጥሙ ምጸት በጣም የከረረ ነው። ለሱም ዘመን ሆነ ለኛ የማይታለፍ ሐተታ ነው። ለምሳሌ አፋጀሽኝ ውስጥ ስለ አርኩ መሄድ ሴቶች የዘፈኑት ሴቶች ተሰብሰቡ ፍልውሃ ድረስ አርኩ መሄዱ ነው እንድንላቀስ ሂደዋ ሂደዋ ምን ልበልህ እኔ ውሃ ስንቁን ይዞ ይከተልህ ዓይኔ የሰው አገር አፈር በዘንግ የተማሰው ያንን አካላቱን ከቶ እንዴት ለበሰው ጫማዬ ያውልህ ከግሬ ላይ ወለቀ አርኩ ደና ክረም ውሃችን አለቀ ዮፍታሄ በዚያ በብዕሩ አንዴ ሲሰነዝር ስሜትን የሚወር የሚያጥለቀልቅ ኃይለ ቃል ውስጥ ይከተናል ጠላ በቅምጫና እንጀራ ባገልግል ልላክልህ ሆይ ይጣፍጥ እንደሆን የስደት ሲሳይ ዓይኔን ሰው አማረው ዓይኔን ሰው አማረው የሰው ያለህ የሰው ዮፍታሄ የተውኔቱም ሆነ የግጥምና የቅኔ ብዕሩ ዓላማ በተቀዳሚ ኢትዮጵያ ነበረች። ምዕራብ ወለጋ ሆኖ በ1929 ዓመተ ምህረት ከጻፋቸው መዝሙሮች ቀጥሎ የተጠቀሱት ስንኞች ይገኛሉ። ሰምና ወርቁን አስተውሎ ይመለከቷል። ድንግል ሀገሬ ሆይ ጥንተ ተደንግሎ ሕፃናቱ ታርደው ያንቺም ልብ ቆስሎ ልጅሽ ተሰደደ አንቺን ተከትሎ የሕፃናቱን ደም አዘክሪ ብሎ አስጨነቀኝ ስደትሽ እመቤቴ ተመለሺ አዳም አባታችን ደከመህ ምንኛ ስናውቅ እንዳለበት በገነት ምቀኛ በገዛ ርስታችን ሲገባ ቀማኛ ወደ ውጭ አንቀርም ተለይተን እኛ ለኢትዮጵያ የነበረው ጭንቅ ለኢትዮጵያ በተባለው መዝሙር ውስጥ በጉልህ ተገልጧል። መዝሙሩን የጻፈው በ1929 ዓመተ ምህረት ካርቱም በነበረበት ጊዜ ነው። ምንም ባነበረሽ ከራሄል ያነሰ እንባይ መልስም እንባ ጊዜው ካልደረሰ መራራው ሐዘንሽ እንባይ ያፈሰሰ የልጆችሽ ርስት እንዴት ተወረሰ አዲስ አበባ ውባሽ ከርቀዘባ አይባባ ልብሽ አይባባ አይባባ ልብሽ አይባባ ልጆችሽ ልጆችሽ ሳይሆኑ ቢቀሩ አንቺን ለማጽናናት ሰዎችም ሲፈሩ ደርሷል የዋይታሽ ቃል ራማ ከበሩ ጊዜ ያለው ሊመለስ የስደትሽ ክብሩ ቀኝ ጌታ ዮፍታሄ ንጉሴን ለጊዜው ለማስታወስ ያህል ከዚህ በላይ የተጻፈው በቂ ሳይሆን አይቀርም። ጽሑፉን ለማጠቃለል ዮፍታሄ ትንሽ አማርኛ በሚል ርዕስ በ1924 ዓ ም የጻፈውን አጭር ግጥም እጠቅሳለሁ። ወዳጅና ወዳጅ ምንም ቢፋቀሩ እንቁጣጣሽ የለም ሰው ሁሉ ባገሩ በጣም ብናፋፋ ፍቅር እንደዋዛ ብቻ የኛ ነገር እንቁጣጣሽ በዛ።
ጠቅላላ ዝግጅታችን በዚሁ ይጠናቀቃል።